ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል። ነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ የካቲት 15 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ ኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ የካቲት 15 ቀን 812 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? ባሳለፍነው ቅዳሜ የካቲት 12 ቀን የሰማዕታት ቀን በመላ ኢትዮጵያ እና ኢትዮጵያውያን ዘንድ ታስቦ ውሏል። የካቲት 12 የሰማዕታት ቀን ከ85 ዓመታት በፊት በወርሃ የካቲት 12ኛ ቀን 1929 ዓመተ ምህረት በኢትዮጵያ ታሪክ ትልቅ ምዕራፍ ያለው ቀን ነው። የኢጣሊያ ፋሽስቶች ምንም መሳሪያ ያልታጠቁ ራሳቸውን መከላከል የማይችሉ ህፃናት፣ ሴቶች፣ አረጋውያንን ጨምሮ የአዲስ አበባ ነዋሪዎችን በጦር መሳሪያ፣ በአካፋ፣ በመጥረቢያ፣ በዱላ፣ በአሰቃቂ ሁኔታ እስከ 30,000 ሰዎችን በሶስት ቀናት ውስጥ ጨፍጭፈዋል። አርብ የካቲት 12 ቀን 1929 ዓመተ ምህረት የተጀመረው የጅምላ ጭፍጨፋ ቀዳሜና እሁድንም ቀጥሎ አዲስ አበባ በደም ጎርፍ ተጥለቅልቃ ነበር። የካቲት 12 ቀን ብሔራዊ የሐዘን ቀን ሆኖ የመንግስት መስሪያ ቤቶች፣ ትምህርት ቤቶች፣ ሌሎችም የመስሪያ ቤቶች ተዘግተው በሬዲዮና በቴሌቪዥን ቀኑን ለመዘከር የሐዘን እንጉርጉሮችና በእለቱ የተፈጸሙ አሰቃቂ ታሪኮች ይተረኩ ነበር። ከ1966 አብዮት በኋላ ወታደራዊው ደርግ ይህን ታላቅ ህዝባዊ ታሪካዊ ቀን ታስቦ ይውላል በሚል ሰረዘው። ከፋሽስት ጣሊያን የማይተናነስ እልቂትም በጸረ ኢሃፓነት ዘመቻው ፈጸመ። ወያኔም በምዕራባውያን ሙሉ ድጋፍ ስልጣን ሲይዝ በተለይ አማራውን ከሰሜን እስከ ደቡብ አለርህራሄ ገድሏል። በአሜሪካኖች ቡራኬ ወደ ስልጣን የመጣውም የወያኔው ኮሎኔል ጸረ ኢትዮጵያ ኦነጎችን ባገዛዙ እንዲካተቱ ካደረገ በኋላ ኢጣሊያ ፋሽስቶችን ለመወዳደር በሚመስል መልኩ በሲዳሞ፣ በወለጋ፣ በአርሲ፣ በሸዋ፣ በከፋና በኢሉባቦር አማራውን ባሰቃቂ ሁኔታ በጅምላ ጭፍጨፋ ገደሉት። መኖሪያቸውና ማሳቸውንም አቃጠሉ። በሌሊት ቁር በቀን ሐሩር ሕዝብን አሳደዱ አፈናቀሉ። ቤተ ክርስቲያኖችን አቃጠሉ። ቀሳውስትን ዲያቆናችን ገደሉ። ፍጅቱ ሽብሩ ማፈናቀሉ አሁንም እንደቀጠለ ነው። የካቲት 12 የሰማዕታት ቀንን ስንዘክር በኮሎኔሉ የሚመራው ዘረኛው አሸባሪ አገዛዝ በተለይ በአማራዎች ላይ የከፈተውን የሽብር ዘመቻ በማውገዝም ነው። ኦነግ የዘረኛው አገዛዝ አካል በመሆኑ በወለጋ በሸዋና በሌሎችም ቦታዎች ለሚገደሉ ንጹሃን አገዛዙ ሙሉ በሙሉ ተጠያቂ ነው። 27 ዓመታት በዘረኛነት ጥላቻ ሕዝብን ከፋፍሎ እርስ በርስ እንዲጠላላና እንዳይተማመን ለማድረግ በእርኩስ መንገድ የሞከረው ወያኔም አሁንም በአፋር በጎንደርና በወሎ የጅምላ ጭፍጨፋውን አላቆመም። የኮሎኔሉ አገዛዝ የአገሪቱ መከላከያ ሕዝብን እንዳይታደግ በመከልከሉ ለወያኔ የሚያደርገው ድጋፍ መሆኑ ተጋልጧል። ሁሌም የካቲት 12 ሰማዕቶቻችንን ስንዘክር ሞት፣ ስደት፣ ውርደት ሁሉ ቀርቶ ሰላም እንዲሰፍን ባለን ምኞት ነው። ሞት፣ ረሃብ፣ ሽብር፣ መፈናቀል፣ መሰደድ ደግሞ አለ ትግል ስለማይወገዱ ቆርጠን መነሳት አማራጭ የለውም። የካቲት 12 1929 አሰቃቂ ጭፍጨፋ ጸረ ፋሽስት እንቅስቃሴውን አጠናከረው እንጂ አላቆመውም። የጣሊያን ፋሽስቶች የሰላም እንቅልፍ ሳያገኙ በ1933 ዓመተ ምህረት እንደ አድዋው ሁሉ ድል ተመተው ተዋርደዋል። የአዲሶቹን ተረኞችንም ጊዜ በትግል እናሳጥረው። በቅድሚያ ግብረ ጥፉ ከስብ ይሸታል በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሐተታ እናሰማለን። ከዚያም ለከት ያጣ የዋህነት ውሎ አድሮ ጅልነት በሚል ርዕስ ሕይወት አሰፋ የላኩልንን መልእክት የመጀመሪያውንና ሁለተኛውን ክፍል እናሰማለን። በዚህም የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
የዘረኛው አገዛዝ ኮሎኔል ፓርላማ ተብዮ ተገኝቶ በምክር ቤቱ አባላት ለቀረበለት የተለያዩ ጥያቄዎች የሰጣቸው መልሶች እንደተለመደው ንጭ ውሸት መሆናቸው ታውቋል። ከወያኔ ጋር የድርድር እየተካሄደ ነው ወይ በሚል የቀረበውን ጥያቄ አስመልክቶም ኮሎኔሉ እስካሁን ድረስ ምንም አይነት ድርድር እንዳልተካሄደ ፈርጠም ብሎ የካደ ሲሆን፣ ይህ ማለት ግን ወደፊት ድርድር አይካሄድም ማለት አይደለም በማለት የድርድር ፍላጎቱን ገልጿል። ቀደም ብሎ የተባበሩት መንግስታት ድርጅት ባለስልጣኖች በተለያዩ ጊዜያት ድርድር እየተካሄደ መሆኑን በይፋ በገለጹበት ሁኔታና የወያኔ መሪዎች በተዘዋዋሪ መንገድ ድርድር እየተካሄደ መሆኑን በተደጋጋሚ በተናገሩበት ሁኔታም ኮሎኔሉ ምንም አይነት ድርድር እያደረግን አይደለም የሚለው አነጋገር አይን ያወጣው ውሸት መሆኑ ግልጽ ነው። የአሸባሪው የወያኔ መሪዎች የነ ስብሐት ነጋ መፈታት አስመልክቶ በሰጠው መልስ እስረኞቹ የተፈቱት ለዘላቂ ሰላም የተሳሪዎች ሁኔታን በግምት በማስገባትና የተገኘውን ድል ለማጽናት ነው የሚል መልስ መልሷል። ሰዎቹ በመፈታታቸውም ኢትዮጵያ ተጠቅማለች፣ ግን ምን እንደተጠቀመች እዚህ መዘርዘር አልፈልግም በማለት አጭበርብሮ አልፏል። በዲሞክራሲያዊ ስርዓት የዜጎች ፍትህ የማግኘት መብት ጉዳይ የአንድ ማህበረሰብ ምሰሶ ሲሆን በጊዜያዊ ጥቅም የማይለወጥ መሆኑም ግልጽ ነው። ፍትህ የሚገኘው ደግሞ በትክክለኛ የህግ ሂደት ነው። አንድ ባለስልጣን በፈለገ ጊዜ ዜጎቹን የሚይዝበትና በፈለገበት ጊዜ የሚለቅበት ሁኔታ ከተፈጠረ በአገሪቱ ላይ ፍጹም አምባገነንነት የሰፈነ መሆኑን ያረጋግጣል። ስለ ኦነግ ሸኔ እንቅስቃሴ የተጠየቀውን ጥያቄ በሚመለከት በሰጠው መልስም የችግሩ ምንጮች ራሱና የኦሮሚያ ብልጽግና አባሎች መሆናቸውን ሸፋፍነው ሸኔ ህብረተሰቡን ለምን ያቅፈዋል በማለት ሸኔ በህብረተሰቡ ተቀባይነት እንዳለው ለማስመሰል ሞክሯል። በውሸት የተካነው ኮሎኔል በአገዛዙ እስካሁን ተደብቆ የነበረው ሚስጥር በማስመሰል በጦርነቱ ወቅት በተለይ በአማራና በአፋር አካባቢ ጦርነት ሳይደረግ ለወያኔ ቦታ እየለቀቁ ወደ ኋላ ሸሹ የነበሩ የወታደሩ የብርጌድ የክፍለ ጦር ሌሎች አዛዦች ከወያኔ በባንክ አካውንቶቻቸው በኩል ገንዘብ ሲላክላቸው የነበሩ ናቸው ቢለም እንደ ሌሎቹ ሸፍጦች ተቀባይነት ማግኘታቸው አጠራጣሪ ነው። ጦሩን ወደ ኋላ ይጎትቱ የነበሩ የሆዴዶ ነጋባል የሆኑ አዋጊዎች መሆናቸውም ይታወቃል። ወያኔ በራያ ግንባር አዲስ ጦርነት መክፈቱ ተነገረ። የሽብር ቡድኑ ከቀዳሜ የካቲት 12 ቀን ጀምሮ በተለያዩ አቅጣጫዎች ከፍተኛ ቁጥር ያለው ኃይሉን በማንቀሳቀስ ከቀስማና ከባንዲራ ተራሮች ተነስቶ ድንጋይ ተብሎ የሚጠራውን የራያ ቀበሌን ይዞ እንደነበር ታውቋል። ይሄው ቡድን ወደ ራማ ተራሮች ለመሸጋገር ምሽግ እየቆፈረ እንደነበረም የአይን ማኞች ተናግረዋል። በትናንትናው ዕለት በድንጋይ ተራራ የነበረው የወያኔ ጦር ካርበኞች በደረሰበት ጥቃት ወደ ኋላ ለማግፋት ተገደዋል። ባለፉት ሁለት ቀናት በራያ ቆቦ ጀምዶና በአይባው አካባቢ የሽብር ቡድኑ የከፈተው ጦርነት በአሁኑ ወቅት እየተካሄደ መሆኑም ተነግሯል። በአዲስ ቅኝና በጃሮታም ከፍተኛ ቁጥር ያለው ኃይል ማስጠጋቱን ምንጮች ገልጸዋል። አሸባሪው የወያኔ ቡድን በኃይል በያዛቸው የአማራና የአፋር አካባቢዎች በህዝብ ላይ የሚያካሄዳቸው ግፎች ተጠናክረው ቀጥለዋል። በሰሜን ጎንደር ዞን የምትገኘውን አዲ አርቃይ ከተማን የሚቆጣጠረው የወያኔ ቡድን ባለፉት ጥቂት ሳምንታት ብቻ ከ15 በላይ ንጹሃን የከተማዋን ነዋሪዎች ለመቀጣጫ በሚል በአደባባይ በግፍ የገደለ መሆኑን የአይን ማኞች ተናግረዋል። ለዜጎች ደህንነት ደንታ የሌለው አገዛዝ በአሸባሪው ላይ እርምጃ ለመውሰዱም ወያኔ ወደ ሌሎች የሰሜን ጎንደር አካባቢዎች እንዲስፋፋ ሁኔታውን ያመቻችለት ይገኛል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
የማክሰኞ የካቲት 12 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ግብረጥፉ ከስብ ይሸጣል። የንጹሃንን ደም በገፋፍሶና አገርን በዘረኝነት አመሶ ስሙ የከረፋውን ኮሎኔል ሽቶ ሊረጩ በአገር ውስጥም በውጭም የጣሩ ከንቶች ከቶም አልተፋካላቸውም። ሕፃናትን ካህናትን አዛውንትን ሳይቀር ያሳረደ ህዝብን በጅምላ ሊፈጅ እየጣረ ነጋ ጠባ ሳያፍር እየዋሸ ዘረኝነትን አስፍኖ ለባዕዳን ተገስቶ ሳያፍር ሁሉን አዋቂ ነኝ የሚል ጥራዝ ነጠቅ ሆኖ በመገኘቱ ራሱን ባስከፊ ደረጃ ማጋለጡ አልቀረም። ሰሞኑን ደግሞ በአባይ ግድብ ዙሪያ እቅዱንም ጀማሪም አስፈጻሚም ሆኖ ሊቀርብም ሊያቀርቡትም እየጣሩ ናቸው። በአባይ ላይ ግድብ መስራት የተባለውን ከሱዳን 40 ኪሎ ሜትር ርቀት ላይ ባይሆንም ሐሳቡ የቀረበውና አቅም ጠፋ ተብሎ የተተወው በአጼው ዘመን ነው። ወያኔ ግድብ ሲል ሊሰራ ሳይሆን የራሱ ፖለቲካዊ ምክንያት እንደነበረው በጊዜው ያጋለጥነው ሲሆን ከህዝብ በግድም በውድም የተሰበሰበውን ገንዘብ ወያኔ በሜቴክ አማካኝነት ቀርጥፎታል። ያባይ ግድብ ስራ የዜጎችን ቀልብና እይታ መቆጣጣሪያ ሆኖ ማገልገሉ እንዳለ ሆኖ ለግድቡ አስፈላጊ ናቸው ከተባሉት 5 ግዙፍ ቱቦች ተርባይኖች ውስጥ አንድም ሳይሰራ አመታት ያለፉ ሲሆን አሁንም 13 ቱቦች ያስፈልጋሉ እየተባለ የተገጠመውና ስራ የጀመረው አንድ ብቻ ነው። ውሃው ለኃይል ማመጫ እንጂ በኢትዮጵያ ለልማት ላይውል ወያኔ ከግብጽ መዋዋሉና ይህንንም ማጽድቆ ኮሎኔሉ ወላይ ማለቱም መረሳት የለበትም። በወያኔ ባንዲራ አሸብርቆ የግድቡን የመጀመሪያ ስራ መጀመር በደፍኑ ሊያበስር የሞከረው የኮሎኔሉ አገዛዝ ሸፋፍኑ ያቀረባቸው ወይም ያለፋቸው ብዙ አሳሳቢ ጉዳዮች አሉ። ግድቡ የተሰራበት ቦታ ቀደም በኢሃባ ሰራዊት ተይዞ የነበረው ጉባ ወደ ቤኒሻንጉል ሲካለል ቆይቶ አሁን ደግሞ የኦሮሚያ ግዛት ነው እየተባለ ነው። ግድቡም ከኃይል ማመንጨት አንጻር ቅድሚያ ለኦሮሚያ በሚል መርህም ሊሰራ እንደታቀደ ታውቋል። እስካሁን የተሰሩት ግድቦች የኢትዮጵያን የኃይል ችግር አስወግደው ለሽያጭም ማቅረብ ሲጠበቁ በአዲስ አበባ ሳይቀር የመብራት መቋረጥ የቤት ልጅ ከሆነ ግን አመታት አልፈዋል። ሌላ ተድበስብሶ እያለፈ ያለው ጉዳይ ግብጽና ሱዳንን የሚመለከተው ነው። ሱዳን የግድቡን ስራ ደግፋ የነበረች ሲሆን በነወያኔ ውጭ ፖለቲካ ድክመት ወደ ግብጽ ድጋፍ አዘንብላለች። አሁን ደግሞ በይፋ የወያኔ ደጋፊ ሆና በመገኘቷ ሰልፏ ጸረ ኢትዮጵያ ሆኗል። ይበንዲ እንዳለ በታህሳስ መጨረሻ የደቡብ ሱዳን መከላከያ ሚኒስቴር አንጀሊክ ቴኒ ወደ ጅቡቲ ተጉዛ ከወያኔ ባለስልጣኖችና ከግብጽ የደህንነትና የጦር ተወካዮች ጋር በሚስጥር ስብሰባ መቀመጧ ሊታወቅ ተችሏል። የደቡብ ሱዳኗ ሚኒስትር የጅቡቲን መከላከያ ሚኒስትር ያላገኘች ሲሆን ጉብኝቷም በሰፊው አልተነገረለትም። የአሜሪካ ፓስፖርት ከያዙ 3 የወያኔ ባለስልጣኖች ጋር በግብጽ ኤምባሲ ውስጥ ካለ ኮሎኔል ጋር የተገናኘች ሲሆን ስለዚህም የቀረበ ምንም ዘገባ የለም። የደቡብ ሱዳን መከላከያ ሚኒስትር ቴኒ የደቡብ ሱዳኑ ምክትል ፕሬዝዳንት የሪክ ማሻር ባለቤት ስትሆን ሰልፏ ከወደ አሜሪካ ነው በሚል መገምገሟም መስተዋቅ አለበት። ከቻይና ለጅቡቲ ሰራዊት ከተፈጠ ሰፊ የመሳሪያ እርዳታ ውስጥ ከ8 ኮንቴነር በላይ በመርከብ ወደ ሱዳን ተልኮ ወደ መቀሌ ለማድረስ ጥረት መታሰቡም በውስጥ አዋቂዎች ሊነገር ችሏል። ቴኒም ሆኑ ወያኔዎቹ በታህሳስ ወር መጨረሻ ከኦማር ገሌና ከግብጹ መሪ አልሲሲ ጋር መገናኘታቸው ሐቅ ነው። መሳሪያዎች ለወያኔ ያልፉ ዘንድ ፖርት ሱዳን ወደብ ደርሰዋልም ተብሏል። የግብጽ ሱዳን ጅቡቲ ደቡብ ሱዳንና ወያኔ መቀናጀት በኢትዮጵያ ላይ የሚያመጣውን አደጋ ህዝብ አውቆ ነቅቶ ተደራጅቶ እንዳይገኝ ሁሉንም ወሳኝና አዋቂ ኮሎኔል ግራኝና ጭፍሮቹ ብቻ ሆነው አገር ለአደጋ ተጋልጣ ትገኛለች። ወያኔን እንኳን በቅጡ መቋቋም ያልቻለው የኮሎኔሉ ጦር የግብጽን ባለልምድና ግዙፍ ጦር መጋጠር መቻሉ አጠራጣሪ ከመሆኑም በላይ በግድቡ ላይ ለሚደርስ የሽብር ጥቃትም የተመቻቸ ሁኔታ እንዳገኙ መገመት ይቻላል። ህዝብ ለሳር ብቻ አይን ያለው በግ መሆን የለበትም ያሉ ክፍሎችም የተፈጠረውን አወዛጋቢና አሳሳቢ የፖለቲካ ቀውስ ኮሎኔሉም ሚኒስትሮቹም ሊቋቋሙትና ሊፈቱት አይችሉም ሲሉ ተችተዋል። ጊዜያቸውንም በትኩረት የሰጡት ለአማራውና አፋሩ ፍጅት ነው ያሉት አዛቢዎች የጅቡቲው ገሌ ጸረ አፋር ፖለቲካውን በማፋፋም ከወያኔ ጋር ቅንጅቱን አጠናክሯል። የአፍሪካ ቀንድ አካባቢ በቀውስና ጦርነት የታመሰ እንደመሆኑ ከባህር ወጣን የሚሉ ማህይሞች የሀገርን ጥቅም ሊያስጠብቁበት የሚችሉበት ሁኔታ የለም። በተለይም እንደ ኢትዮጵያ ጠላቶቿ የበዙባት ሀገር እባብ ከጉያዋ አስገብታ ነጻነቷን መጠበቅ አትችልም። ገዢነን ባዮቹ ዘረኞች የአካባቢ ሁኔታዎችን ማወቅ መረዳት ወሳኝ አስፈላጊ መሆኑን ገና ሊረዱም አልቻሉም። የስሜታዊ ጫጫታና የዳያስፖራ ዳንኪራዎች ተጨባጭ ሁኔታውን የመገንዘብ ችሎታን ለኒስ እንደሚያስፈልግም ሳይታለም የተፈታ ነው። በጋራ ትግላችንና አንድነት ኢትዮጵያን እንታደግ። የኢትዮጵያ ጠላቶች ሁሉ ይውደሙ።
ለውዲቷ ለናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ ለይታገሪ ላቶቿን እቃወማለሁ አጥብቄ በብርቱ ስለ ሀገር ፍቅር ይገባል በእውነቱ። አይ የተወለዱብሽ እምዬ እናት ሀገር ለኔም ሀገሬ ነሽ ኖሪ በነታለሽ። አይ ክፋት ለማየት በፍጹም አልወድም ልሙት ልሰዋልሽ ሕይወት ካንቺ አይበልጥም ገባይ ሕይወት ካንቺ አይበልጥም ለውዲቷ ለናቲ ኢትዮጵያ ታጥቂ ጠንክሬ የምት
ለከት ያጣ የዋህነት ውሎ አድሮ ጅልነት ከህይወት አሰፋ ክፍል አንድ የታያለውን ፍርጥርጥ ያለውነታ በመሸፋፈን ከመንጋሹ ማምንቱና ተከታዮቻቸው አፍ የነጠቁ አርዮሳዊ አስተምህሮታቸውን በረከሰ ህሊናቸው ዘርተው መከራ ሲያፋጭዱን የኖሩ ብዙዎች ነበሩ የሚለው አገላለጽ ግን አሁን ላይ የሉም ለማለት የታሰበ እንዳልሆነ አድማጭ እንዲገነዘብልኝ ይፈልጋለሁ። የተባለውን ብቻ እንደ ውሻ አንጥልጥለው የህዝብን አመለካከት ሲያዛቡና ለትግል እንቅፋት ሲሆኑ ደከመኝን ፈጽሞ የማያውቋት እንደነበረ ስንታዘብ የኖርነው ክስተት ሲሆን ይሄን ሐሳቤን ያሰፈርኩ እስካለሁበት ጊዜ ድረስ ችግሩ ተባብሶ የቀጠለ መሆኑን ማንም ያጠዋል ብዬ አልገምተም። ጨለማ ነው ሲባሉ ነግቷል የሚሉ ህሊና በሲሮች የረከሰው ህሊናቸውን ከኋላ አስከትለው በልቶ የማይጠረቃው ተውሳካም ከርሳቸውን ደግሞ በየመምሪያው ቢሮ ውስጥ ልናይ ስንገደድ ከመገረም አልፎ ትዝብታችን ወሰን እንደማይኖረው ከወዲሁ መናገር ይቻላል። አምሯቸውን ሸጠው ኑሯቸውን በመልጃና በመታየ የመሰረቱት የዘመኑ ተረኛ ምስለኔዎች ኦሮሚያ ምድር ላይ ሆነው የማይፈጽሙት በደል አለ ማለት ከቶውንም አይቻልም። ርካሽነትና ወደድባይነት ጥግ ደርሰው ግልብ በሆነ ማንነቱ ሲጸጹ እንደነዚህ አይነቶቹን የህዝብ ነቀፍታዎች ማየቱ ደግሞ የተለመደ የየዘመናት መገለጫ ለመሆን የደረሰበትን ማጋጣሚ አልጠፋም። ከ50 አመታት በላይ ተቆራኝቶን የኖርነው ይህ ክፉ ልማድ የህዝብን ትግል እያሽመደመደ ነጻነት እንደ ሰማይ እንዲርቀን አድርጎ ኢትዮጵያ ምድር ላይ ጥቂቶች ነጭ ለባሽ ሆነው የኖርበትን ስናስብ ዛሬም ቢሆን የጭንቅላት ድክመት ባላቸው ድውያን እየተገዛን መሆኑን ሁሉም ይስማማበታል ብዬ አምናለሁ። ለህዝብ ደንታ የሌላቸውም ጥፍራም ያገር ሹማምንት ብልግናቸው እየዳበረ መጥቶ በህዝብ ላይ ደባ የሚፈጽም አረመኔ ቡድን ወሮን ያለ መሆኑን ከወያኔ ኦነጋውያንና አጫፋሪያቸው በቀር ሌላው ይህን ሐቅ ያጠዋል የሚል እምነት የለኝም። የሚሾሙትንና የሚሽሩትን የማያውቁ የወሬ አበጋዞች በነገሱበት አገር ላይ ምሁራኑና አገር ወዳዱ ዜጋ እየተገፋ በመተኩ ደናቁርት ካድሬ ቀመሶች የተሰገሰጉባት ኢትዮጵያ ለመሆን በቅታለች ለማለትም ያስችላል። አማራ ክልል ተብየው በጦርነትና በረሃብ እየተናጠ ባለበት ሰዓት ኦሮሚያና ሌሎች አጎራባች ክልሎች ላይ ደግሞ በደሉ አንድ አይነት የሆነና ይዘቱ ወጥነት የሌለው የሀገር ሀብት ምዝበራ እየተጧጣፈበት መሆኑን በቅርበት የሚታዘቡ ሁሉ የሚናገሩት እውነታ ነው። ያልተማሩ አባቶቻችን ያቆዩዋትን አገር የተማሩ መሐይምናን አጠፋዋት እንደተባለውም ካቶ ወይም ከሻለቃ እና ከኮሎኔል ያልዘለሉ ጥፍራም ግለሰቦች ዙፋን ላይ ይወጡ ከነርካሽ ጀሌዎቻቸው ጋር አገር ማውደማቸውን ይያየ አላየውም ለማለት እንዲቃጣው ዜጋ ካለ ለእንዲህም ያለው ስም ለመስጠት ብዙ አለመጓዝን ይጠይቃል። እውነታውን አውቆ የሐቅ ጎዳናን እንዳይከተል በማሰብ ካምባገነን መሪ በላይ አምባገነን ሆነው የተጣመመ መንገድ ሲመሩ የኖሩ ተማርን ባይ ባዶ ፕሮፌሰሮች እንደ ድሮ ሁሉ ዛሬም እንዳሉ ወደ ትምህርት ሚኒስቴር መስሪያ ቤት ጎራ ላለ ዜጋ ሁሉ ምላሽ እንደማያጣ ነው። መንግስቱ ኃይለ ማርያምም ሆነ መለስ ዜናዊ ኃይለ ማርያም ደሳለኝም ሆነ ባለ ንግርቱ ዶክተር ያለን እና ይሄን የመሰለውን የህዝብ በደል ሲፈጽሙ ከረከሱ የሳውዲ ቀመስ ቱጃር ኢትዮጵያኖች ላይ ከላይ እንደጠቀስኩት ተማርን ባይ ቀለመ ከንቱ ምሁራን ተብዮች ጋር ሆነው እንደነበርና እንደሆነም በዚህ ሐሳብ የሚስማሙ ብዙዎች ይሆናሉ ብያምናለሁ። አይ ስህተት ነው የሚለኝም ካለ ፕሮፌሰር አንድሪያስ እሸቴንም ሆነ ፕሮፌሰር ይሳቀን አሊያም ዶክተር ፕሮፌሰር ብርሃኑ ነጋና ይሁዳው ልደቱን መጠየቅ ይቻላል። የዝን ትግል አመድ አድርገው ስንቱን ዜጋ ካስጨረሱ በኋላ መዳረሻቸውን ትምህርት ሚኒስቴር ህንጻ ላይ ለማድረስ ከሆነም ወንበሩ ሰው አለበት ልንላቸው እንወዳለን። ስልጣን በወጉና በቅጡ ተይዞ አግባብ በሆነ ቦታ ላይ ካልተቀመጠ መግማማቱን ሰበብ አድርገው የበሸቀጡ የእኩያን ስብስቦችን ያከማቸና ሲግማማ ይኖራል ማለት ነው። ሰው ገድሎ በመኪና ያስጎተተን አረመኔ ግለሰብና ደም ጠጥተው አልተግብ ያሉትን ያጋንን ጭፍሮች ለፍርድ በማቅረብ ፋንታ ምህረት አድርጊያለሁ ተብሎ የሚቀለድባት ምድር ላይ የኖር ለመሆናችን የሚጠፋው ካለ እግዚአብሔር ይሁነው ብያለሁ። የሚፈሰው ደምና አምባ ዋጋ ያጣ መምጣቱ ከበስተጀርባው ባዕዳንን ጨምሮ ከላይ እንደገለጽኩት መዳረሻቸውን በቅጡ የማያውቁት ልክስክስ ምሁራን ተብዮችና መስመሩ የጠፋብን ድንጉጥ የህብረተሰብ ክፍሎች እየበዛን የመጣን ስለመሆኑ የብዙዎቻችን ደንታቢስነት ይናገራል። ይህ አይነቱ የልማድ ቆፈን መከራችንን በማስረዘም የምንከፍለውን የስቃይ ግብር ካለመጠን ጭኖብን ልንሸከመው ከማንችለው ደረጃ ላይ ደርሰናል። ብዙዎቻችን ግራ ተጋብተናል። የፍርሃት ቆፈንም የከበበን ስለመሆኑ አምባገነኖቻችን ራሳቸው ሊመሰክሩብን በወደዱ ነበር። ነገር ግን በራሳቸው ላይ መመስከርን ይጠላሉና አያደርጓትም። በፍርሃት ተንጦ መከራ ላይ የወደቀ ህዝብ ደግሞ ማገገሚያ የለውም ብቻ ሳይሆን እድሜ ልኩን እየበረገገና እየተሸበረ ይኖራል ማለት ነው። ይህ ብቻም አይደለም። ግራ ተጋብቶ በሽብር ውስጥ ያለ ህብረተሰብ ሳይወድ በግዱ በአምባገነኖች ሰንሰለት ተጠፍንጎ በአስማት እንደተያዘ ሁሉ ደንዝዞ ይኖራል ለማለትም ያስገድደኛል። ይሄ ደግሞ የአምባገነኖቻችን ዋናውና አብዩ መሳሪያቸው በመሆኑ መንግስተ ሰማያትን የጨበጡ እስከሚመስላቸው ድረስ ይፈነጥዙበታል። ቀንጃበሬውን በመሸጥ ትንሽ እህል ሸምቶ ህይወቱን የሚያቆየውን ድሃ አርሶ አደር በማሸማቀቅና በማወናበድ የአራት ኪሎውን ዙፋን ለማቆየት የሚደረገው ሩጫ ገዢ ግለሰቦች ይለዋወጡበት እንጂ የአሮጌ ስርዓት ወራሽነቱ ሳይነካ እንዳለ መኖሩን የሚያረጋግጥ ነው። ይባስ ብሎ ደግሞ እንዳይን ብሌኑ የሚያያትን የአያት የቅድመ አያቶቹን ምድር ጦር አምርተው ሲገድሉትና ሲያስገድሉት መሰንበታቸው ከዚህ ህዝብ እጅ ያልበሉና ያልጠጡ ይመስል ፍጹም አረመኔዎች መሆናቸው ነው። አረመኔነት ከተነሳ ደግሞ የአረመኔነት መደቡ ይለያይ እንጂ መጠንና ይዘቱ ተመሳሳይነት ያለው ሆኖ መዳረሻው ከዚሁ ካልታደለው ህዝብ ላይ መሆኑ ሁሉንም ያስማማል ብዬ እገምታለሁ። ርካሽ ምሁራንና ካድሬዎች የልዩ ጥቅመኞችና ለሀገር ደንታ የሌላቸው የየመስሪያ ቤት የመንግስት ተቀጣሪ ሰራተኞች ከሀገር አጥፊዎች ጋር በጋራ መሆን ያመጣብን ጣጣ ይህ ነው ላለመባሉ ብዙ ማስረጃዎችን መጥቀስ ይቻላል። አገር ስትሸጥ ከትርፉ የሚካፈሉ የሚመስላቸው እነዚሁ ሽንፍላ የህዝብ ክፍሎች የእናትና የአባትን ምድር ገበያ አውጥቶ ለመሸጥ በሚደረገው ሽሚያ ላይ ወፍራም ገመድ ይዘው ሲጎትቱ መታየታቸው ምን ያህል ሀፍረተ ቢስ እንደሆኑ መታዘብ ይቻላል። ከ1966ቱ የአብዮት ፍንዳታ ዋዜማ ጀምሮ ለሚያከብሯት አገራቸው ውድ ደም እያፈሰሱ የተሰውት እንቁ ታጋይ ዜጎቿ እየተረሱ መዳረሻቸውን በማያውቁ ደንባራ የቄሮ መንጋዎች ስትታመስ መቆየቷ ለግዴለሽነታችን ዋጋ እየከፈልን መሆናችንን ልናጤን ይገባል። የዘፈን ዳርዳሩ እስክስታ ነው እንደሚባለው አይነቱን ሆነብኝና تنش من در دره مسای اقرب کنجی یه زاری اومد آتفی یه میتان تنوز براسا چنچه گر یه متان بلو مکرال اینو بیکسا کسون یه من نکا اوکو تنیو چون ننا براسا چنچه گر لراسا چنی تر رفا مکرانم سنش شکم ینور یعن دچ عظیم نگر تتاکیوچ خوننال بکبرتیو سراتی نور کنبرو خزب و نیوان نسمتن لادن اگاریو چننا لطول طولا یه بلد سگننا مددی کادریو چ اجساتن و نیا چنن یشت بزوچ مونا چنن دیلان اگاریا کل فلگا سانیر راسا چو بلد سگننا و چی نگرو نال تسر مسارسو با پولیتیکا بالمک گمباتا چن مکنیاتی متاو کلو اسکی بک او درستا چاو تو بنسید لیلا ونجل نیان دگ مولمک قبل یک تلبسا چنن ملوست لماد ادرگانوال من احل اندم یا سافرن اندم یا شمال کک دگمو یتا زبون خلو ینگرون ایچلالو کلای لمد کس اندمو کرکوت هزب کتا شبرن نکتدن اگره نگرو هلو یا بکالده تال مالت نو گمباگن نو چننا لسرین یا بودنوش سرگننا ملاشونو آهن لای یبل سگننا ور رو بلاو چننا جلیو چا چون دمی چاو توبن خلو نگلمی متاوم لیلا ترین یا گرات فی مسرسن ایتلال مالت نو ایم من هلواتم کننی آرمانیوچ که تر رف نمالت اینو سووچو بلتن نموت بمیل منفسیت مولو سلوانه تادکن کالتن سان بستکر اگریتون جاکتن دگب بابت یدو باگوارو آدرگو انیانم لوری نگاری ساس کرون دمی فجون که روچنم هونه یشنی منگاوچن متیگ یچلالو یه سولیچ ودیوتنن نا یاگر هارتن کم گبر لیلا من ستوتان داد دبالاوکم هم سامتات بلای الف فایلاف یه دیگاهی وست قطفه یا گرخاب ودمه یه ترفن نگر بینور ادگتا چن یوهالیت شمت مگالبونو وگوی کرم مننا کفیتانیوچ دل نبرن هلو آهان دگمو کهالنیوچ حالنیوچ لمهون بقتنال یزی سرمسرتو دگمو ینیا لکتیاتا مولاولنا حقن بکتو تگنزبن لنسانتا چن لمواده قرطنیا علمونا چنو ممونیت نامت تالل یکل نبرتا چن ادرگن تاگای زیگا اسکیوت مسوات ندرس واغا سیکف انیا ایاسان نس یجگنا تاگای دگافیو چن سایکر سن نس سادد اندنور لم کگونا چن خونو سی تزبونی نورو غلو من ناگری چلالو یام مالیخ اگری تو تسبو ممتا یا گزاز ورر شین سبب بمشبرن نبفرات لکفت تیزا بگارا ایت افانات مولون کودیهو مات اینن ይታይካል የታጋይደም በእኛም ላይ መጮህ አይቀርምና አገራት ሲይረገጠው ያለውን የወንድሞቻችንን ደም ለመርገጥ ባንደፍ ጥሩ ይመስለኛልም እላለሁ ኢትዮጵያን ብለው በክብር የተሰው ሁሉ ዛሬ በወርደፍ ሊያፈርሷት እንደሚቃተቱት ነፍጣን ጎሎች ሳይሆን እጥብታቸው ለተፈጠረባት ቅድስት ምድራቸው ሲሉ ነፍሳቸውን ሰጡ እንጂ ሌላ ጉዳይ ይዘው አለመሆኑን የሚያውቅ ያውቃል فلولت اسکموت قدرت یالون مریر تگارلو تگافتو سماعتنتن یتکبرو قرات ایتیوپیاوی تگایار وینوچ لاگراچو سیلو یتوادکو انجی یتلیه تکن فلاجیوچ هونو یرکسه موت اندال تکبلو گبل تاریکاچو یاسردال الف آلاف جگنوچ لاگر یتسوبوت کاگر بلای منم نگر اندلیلنا اگر ولدو مسامیا درو مکوین مکبری مهنون کمر دستان سر مهنون مگنزو ایگبال زاری زاری انتی چگرن نگرد لی یه سماس دم هیاو نا تکفلو یم مالک یه زبوچ ادا مهنون یم ردات اکمچن ایمنت مهنونو امنو مکبل نا یه کبر اوک نا مستد بکی خونو سال لی تگوی واغا لمستت یمی تنن نکن زیگو چندل لنم بگویر یمن نایو نگر نو. باباتو چچن دملا یلن مونه چن اسکیز زنگ گندرس በእኛ ያልተመሰረተችውን አገር በትጋር ስንረግጥ ነገ ምን ይመጣል ብለን የማናስብም አልጠፋንም። የሰነበተ ዳቦ ቆሎ እየቆረጠሙ ከወራሪ ኃይላት ያስጣሏትን አገር ጮማ እየቆረጡ በውስኪ ሊሸጧት ካሰፈሰፉ ቀጥረኛ ባለጊዜዎች ጎራ የተሰለፍን እንዳለንም አዴፓንና የአዴፓን ርዝራዦች መጠየቁ ተገቢ ይሆናል። አገር መሸጡና ከአገር ሻጭ ነጋዴዎች ጋር መለጠፉ ስም ብቻ ሊሆን ይችል ይሆናል። የማይበላ የሽያጭ ጥርፍ ለመብላት ማሰቡም ሌላው የርካሽነት አባዜ ሲሆን ይችላል። መረሳት የሌለበት ዋናው ጉዳይ ግን የታጋይ ደም እንደ ቶንሳት እየለበለበ ረፍት መንሳቱን መረዳት ከመቻሉ ላይ ነው። ለሕዝብ ሲባል የፈሰሰ የታጋይ ሰማዕት ደም በሕዝቦች የሚረክስ ከሆነ ውሎ አድሮ ፍርዱ በሕዝቦች ላይ እንደሆነ ዛሬ ላይ ደርሶ የምናየውን መከራ ጨምሮ ነገ የሚመጣውን ስቃይ በታሳቢነት ማየቱ የግድ ይላል። ይህን ደግሞ ለዘመናት ሲደርስ ያየነው በመሆኑ አንድ ሁለት እያልን ክስተቶችን በመመርመር መረዳት እንችላለን። ስርዓት በተለወጠ ቁጥር ያደፈ ልማዳችንን ተሸክመን ጎዳና ላይ የምንገኝ የልማድ ባሪያዎች ነን። አብዮት ከሩቅ ያስፈራናል ወይም አናውቀውም። በስሙ ካልሆነ በስተቀር ዓላማው ምን እንደሆነም ግራ እስከመጋባት የምንደርስም ብዙዎች ሆነናል። አብዮት ወይም የተወሰነ የሕዝብ ክፍል አመጽ ማለት የአምባገነኖች ሹምሽረት እንደሆነ አድርገን ቆጥረን ለድግስ የተጠራን ይመስል ከበሮ ይዘን ስናጨበጭብ የምንታይም ቁጥራችን ቀላል አይደለም። ይህ ነው እንግዲህ የክፉ ልማድ ተሸካሚ ባሪያዎች የሚያሰኘን። አብዮት ማለት የከረመብንን የጨቀየ የአረመኔ ገዢዎች ያገዛዝ እድፍ አጥበን ወደ ጉድጓድ የምንከትበት የጠነከረ የሕዝቦች ክንድ ማለት እንጂ ከአሮጌው ሰው በላ ጭራቅ ወደ አዲሱ አጋንንት ገዥ ልንሻገር ጨርቃችንን ጥለን የምናብድበት ድግስ ማለት አይደለም። በዚህ ብዙ ተጎድተናል። ለአብዮት የተከፈለ ደም ለገዢዎች ግብር እየሆነ አዳራሹ በነጭ ለባሾች ሲሞላ እኛ የበይ ተመልካች ሆነን ስናጨበጭብ ኖረናል። ነጻነትን ተጠይፈን ባርነትን ስንልስ ያረመኔ ገዥ ጋሪጣ ጉሮሯችን ውስጥ ተሰንቅሮ ላንናገር ለጉሞን ይከርምና ኑሯችን ጎምዝዞን ቋቅ ሊለን ይደርሳል። ከሁሉም የሚገርመው ነገር ደግሞ ከትናንት ወዲያ ጊዜ ጀምሮ የተግማማ ስርዓት ቋቅ ሲለን መቆየቱን እየረሳን ሌላ ቋቁታን የመጠበቅ ልማዳችንን ማዳበራችን ነው። ታጋይ አርበኞች አሽቀንጥረው የሚጥሉትን የአፈና ስርዓት እኛ ተሻምተን ለመሸከም ስንሮጥ መውደቂያችን ገዢ ጫማ ስር መሆኑን አለማወቃችን ደግሞ የሞኝነታችን ወሰን ማጣት ሳይሆን እንዳልቀረ ነው። የሞኝነታችንን ድንበር አለመወሰን ደግሞ ለከቴሌደው የዋህነት ውሎ አድሮ ጅልነት መሆኑን መርሳት ጭምር እንደሆነ ከወዲሁ ማወቅ ግዴታ ይሆናል። ከታናናሾች ያነሱ ትምህርተ ቢስ ፖለቲከኞች እየተነዳን እድሜ ልካችንን የቅጥረኞችንና የአገር ሻጮችን በድን አብዘን ተጓዦች ለመሆን የወሰንበት እድሜ ጠገብ ልማዳችን እንደ ዛር ተጣብቆን አልላቀቅ ማለቱ ነው። ስደትና ረሃብን ተለማምደን ለመሰረታዊ የሕዝባዊ አመጽ እንግዶች የሆንባቸው ምክንያቶች ብዙ ቢሆኑም አመጽን ገፍትረን ጥለን መከራን እየተሸከምን ያለንበት ዋናው ነገር አገሪቱ በጥቂት በላተኛ ነቀዞች ተወራ የምትገኝ ስለመሆኑ የሚያሻማ ነገር አይኖርም። አገር በልተው ሊጨርሱ የተነሱትን ተምቾች ደግሞ በተለያየ የመደብ ክፍል መድበን ልናያቸው እንችላለን። ብዙ ጊዜ ተደጋግሞ እንደሚጠቀሰው ስልጣን ፈላጊ ፖለቲከኞችና የየስርዓቱ ተቀላቢ ባለስልጣናት ሳይቀሩ አቋም የሌላቸው ተንሸራታች ተቃዋሚዎች ጭምር ዋና ዋናዎቹ ከሚባሉት ነቀርሶች መካከል የመጀመሪያዎቹ ይሆናሉ። አገር እንዳፍለማና ዴሞክራሲ እንዳይሰፍ የሀገር ኢኮኖሚን ለብቻቸው አንቀው ይዘው ሕዝብን የነጻነት ረሃብተኛ በማድረግ መብቱን ሲገፉት ለመኖራቸው ማጣቀሻ ለማግኘት ሩቅ መሄድን አይጠይቅም። ሴራ በተለወሰው መራራ ተንኮላቸው አሳር ፍዳውን እያስቆጠሩት መሆኑን ሳር ቀጠሉ ሳይቀር የአማራ መንደሮች የሚናገሩት ሀቅ ስለሆነ ይሄን በዚህ መያዝ ነው። ከፋቸውን የሸጡ ምሁራንና ስግብግብ ነጋዴዎች የፍራቱን እድሜ ለማራዘም ከመጥሩት የህብረተሰብ ክፍሎች መካከል ብዙዎቹ እንደሆኑ በየጊዜው የሚወጡት ፍንጮች ይጠቁማሉ። ተመረሽ ተመረሽ ምን ነው እንደገና መቃጠል አማረሽ እንደሚሉት ባለቅኔዎች ፊደልን ቆጥረው ክፉና ደጉን ለዩ በተባሉ ማግስት እየከፈለ ያስተማራቸውን ህዝብ ለወዳቸው ሲሉ ክደው ህሊናቸውን ያጋዩ እወደድ ባይ አለቅላቂ የብዙሃን መገናኛ ባለሙያዎች ህዝብን በማወናበድ ከሀቅ መንገድ እንዲርቅ ያደረጉበትን የረከሰ ተግባር ስናይ አገሪቱ ምን ያህል በተንኮል ሀረግ ተጠልፋ የወደቀች መሆኑን መረዳት አያዳግትም። ህዝብን አረም ጭነውበታልና ፍጥጥ ብለው በሐሰት ሊያወናብዱት ይጥራሉ። ሲሳካላቸውም የህዝብን አመለካከት ወዳልሆነ ጎዳና ይወስዱትና መሃል መንገድ ላይ ይገትሩታል። ያኔ ነው እንግዲህ ህዝብ ሳይወድ በግድ የተባለውን እንዲቀበል የሚደረገው። የወንጀል ወንጀል ማለት ይህ ነው። በተካኑት የተንኮል ተግባር ህዝቡን እርስ በርሱ አጠላልፈው ድንበር በሌለው የውዥንብር ማዕበል እያላጉት ከቆዩ በኋላ ግራ መጋባት ሲጀምር ወደ ጌቶቻቸው ይሄዱና እላፊ ምስጋናን ይቸሩበታል። ጋዜጠኛ ማለት እንግዲህ ይህ ነው። ከስርዓት ወደ ስርዓት እንደ እባብ ቆዳቸውን እየገፈፉ ከጊዜው ጋር ሰልፋቸውን በማስተካከል የአምባገነኖች አፈቀላጤ ሆነው በመኖር በኩል ሆዳቸው እንጂ ህሊናቸው የማያውቀው መሆኑን እንዲያውቁት ብንነግራቸው አለማወቃቸውን ለማወቅ ማወቃቸውን ማወቃችን ያጠራጥረኛል። ምናልባትም ማወቃቸው ባለማወቃቸው ውስጥ ሆኖ ለማወቅ ተቸግረው ከሆነም ፈጣሪ ይርዳቸው። ህዝብን በማወዛገብ ህሊናቸውን ሽጠው ለሆዳቸው የሚሆን ርካሽነትን የገዙ አድርባይ መሆናቸውንም አልፈው የመጡበትና አሁን ላይ ያሉበት ሰብዕናቸውን መናገር ይቻላል። በአገዛዙ እየተደጎማቸው የሐሰት ውዥንብር የሚነዙት ገንዘብ የድሃ ህዝባቸው ሀብት መሆኑን እየረሱት ፍርጥርጥ ያለውን እውነት አደብቀው ሲዋሹት መኖራቸውን ደግሞ ልንዘነጋው የማንችለው በደል ነው። ቆየት ያለውን ክስተት እንኳ ትተን እስከ ዛሬዋ ዕለት ድረስ እየተደረገ ባለው የሴረኞች ጦርነት ላይ ምን ያክል የተዛባ መረጃ ለህዝብ እያቀረቡ መሆኑን ለታዘበ ሁሉ ጋዜጠኛ ለሆዱ እንጂ ለህሊናው የማይሞት መሆኑን መገንዘብ ይቻላል። እኔ በበኩሌ ከሰው በላ አምባገነን ጭራቅ ጋር ተፋጠው ለእውነት ሲሉ እውነት ተናግረው የኖሩ ጋዜጠኞች ጥሪ ብባል የኢሃፓ የፍኖተ ዴሞክራሲ ጋዜጠኞች ውጭ ሌሎች አምስት ሐቀኛ ባለብዕሮች እንደማይሞሉ መናገር እችላለሁ። እነ ጳውሎስ ኞኞና እነ በዓሉ ግርማን የመሳሰሉ ለህዝብ ሲሉ ሕይወታቸውን የገበሩ ስመጥር ባለሙያዎች በነበሩበት ተቋም ውስጥ እንደ አሸን ፈልተው የህዝብን አመለካከት ሲያዛቡ የሚኖሩ አፈቀላጤዎችን ማየቱ የተለመደ ቢሆን የሚገርም አይሆንም። ኢሳት ተብየውን የይስሙላ ዐይንና ጆሮ ተቋም ጨምሮ ባህር ዳር፣ አዋሳ፣ መቀሌና ሌሎች የአገሪቱ ከተሞች ላይ የተቋቋሙት መንደርተኛ ቱልቱላ የመገናኛ ተቋማት ውሃ የማይቋጥር እንቶፈንቷቸውን በጥሞና ለተከታተለ ሁሉ ሴረኛና መናኛ ቁሳዊ ሰብዕና ያላቸው ሆነው የአገር ሀብት በከንቱ እየባከነባቸው የሚገኙ ድርጅቶች መሆናቸውን ሊረዳ ይችላል። ምክንያቱም በወግ ባልተመሰረተ አፋኝ ስርዓት ውስጥ ሊኖር የሚችለው የብዙሃን መገናኛና ባለሙያ ከወደ ህሊናው ሳይሆን አዳራሹ ሰፋ ብሎ ከወደ ሆዱ ዘርጠጥ ያለ ምግባረ ብልሹ ግለሰብ ብቻ ነውና ነው። ያም ማለ ይህ ከላይ የተጠቀሱት አካላት ሰበብ በማድረግ የህዝብ ወኔ መላሸቁን ለመጠቋቋም የተነሳውበት ወግ መሳይ መጣጥፌ ለክርስቲያኖች እንደማይጥም ብረዳም የተናገርኩት ሁሉ እውነታን ያዘለ ከመሆኑ በላይ ማንም ሊጠራጠር የሚችል አይመስለኝም። በመሆኑም አንድ ህዝብ ወኔ አጥሮት አንገት ደፍቶ ለሹማምንት ማጎንበስን ስራዬ ብሎ ከተያያዘው የህግ የበላይነትን ለማረጋገጥ የሚደረገውን የነጻነት ትግል በከፊልም ቢሆን ከመጉዳት ወደ ኋላ እንደማይል ለማሳሰብም ጭምር ነው። ወያኔ አገር ያመሰ ሰላም በሌለበት ቀጠና ውስጥ መሆኑን አፋርና ወሎ ምድር ላይ የጦርነት እና የስደት መከራ ተዘርቶ እየታጨደ ባለበት የስቃይ መከር ወቅት ሰቆቃ ላይ ከጦርነት ወደ ልማት ተሸጋግረናል እየተባለ የሚጎሰመው ነጋሪት ጉዳይ መቼም ህሊና ላለው ሁሉ ፍርዱ ቀላል ሊሆን ይችላል። ይህ ነው እንግዲህ የአማራ ብዙሃን መገናኛ ውስጣዊ ገበና። ከጦርነት ወደ ልማት መሸጋገሩ ባልከፋ እሳት ሆኖ ይለበልባል። ነገር ግን አበርገሌና ዝቋላ ወረዳዎች በወራሪው ኃይል ተይዘው ህዝቡ የመከራ ገፈቱን እየተጎነጨ ባለበት ወቅት የአላማጣና የሙጃ ከተማዎች አካባቢው ማህበረሰብ ለዳግም ስቃይ መዳረጉን ዘንግተውት ዋግኽምራ ላይ አርሶ አደሮች ልማት በማልማት ላይ ይገኛሉ እያሉ ባህላዊ የእርሻ መሳሪያዎችን አስይዘው የቀረጹትን ቪዲዮ ያሳዩናል። መቼም መገረም እንዳልለው ሌላ ነገር ሊሆንብኝ ይችላል ብዬ በማሰብ ይሄን ትቼ ዶርን ሲያታልሏት በመጫኛ ጣሏት ለማለት ወደድኩ። ከሰቆጣ ከተማ በ30 ኪሎ ሜትር ርቀት ላይ ወያኔ ህዝብ እያሰቃየ በሚገኝበት ወቅት የኛዎቹ እርጥብ ባለስልጣናት ወደ ልማት ተመልሰናል እያሉ ሊሰብኩን ሲሞክሩ በቀጥታም ሆነ በተዘዋዋሪ ከአራት ኪሎ ቤተ መንግስት የሚወጣውን ቀጭን ትዕዛዝ ለማስፈጸም የተቀመጡ መሆናቸውን ላፍታም ቢሆን እንኳ ህዝብ ያወቀባቸው መሆኑን ሊገነዘቡ አልቻሉም። ሰውየው እንዲሁ ስር በለቀቀ የአማራ ጥላቻ ውስጥ ተነክሮ እየተንቧቸ መሆኑን እና ከተዘፈቀበት የቀቢጸ ተስፋ ገንዳ ውስጥ ለመውጣት አለመፈለጉን ነጋሪ ሳንሻ እኛው እንናገራለን። እስከዛሬ ድረስ በዚያ ህዝብ ላይ የወረደው የግፍ ናዳ ባሰበው መጠን አልሄድለት በማለቱ ርር ድብን እያለ የሚይዘውንና የሚጨብጠውን ያጣ አሪዮስ መሆኑን ለማሳያ ያክል የተወሰነ ጉዳዮችን ማንሳት ይቻላል። አገር አጥፊ ወራሪ ቡድን ከምድረ ገጽ ለማጥፋት ታጥቆ መነሳትን የሚጠይቅ የመሪ ግዴታ ሆኖ ሳለ ጠላትን ገፋ አድርጎ በመተው ለዳግም ሰቆቃ ማዘጋጀት ማለት በየትኛውም ዓለም ታይቶ የማይታወቅ አስገራሚ ተግባር መሆኑ የሰውየው የሴረኝነቱ መገለጫ መሆኑ ነው። ስልጣኑን በጉልበት ከያዘ በኋላ ብሔራዊ የእርቅና የምክክር ኮሚሽን የሚባል የይስሙላ ቡድን አቋቁሞ የህዝብን አመለካከት በማዛባት የለየለት ብቸኛ መንግስቱ ኃይለማርያም ሆኖ ለመዝለቅም የተቀመረች ሂሳብ ሆና ውጤቷ ኔጌቲቭ ኢምፕሊኬሽን የሚኖራት መሆኑን ያልተረዳ ግትር ፍጡር እንደሆነ በሌላኛው ሰብእና ውስጥ ማየት ይቻላል። ታጋይ የህዝብ ልጆችን አርዶ ከበላው ጭራቅ የባሰ ቆዳውን ቀይሮ የመጣ ቀይ አጋንንት መሆኑ ግልጽ ሆኖ ሳለ ከማንም በላይ የረቀቀ የህዝብ ጠላት እንደሆነ የተዘነጋቸው ብዙዎች እንደሆኑ በግልጽ መናገር ይቻላል። በሚሊዮን የሚቆጠር ችግኝ አስተከልኩ ባዩ የግብርና ባለሙያችን በሚሊዮን የሚቆጠሩ ዜጎቻችንን ከቀያቸው ነቅሎ ቋሚ የሆነ ረሃብና ርዛትን የተከለ የዚህ ዘመን የወጣለት አምባገነን ፍጡር ለመሆኑ ከብዙዎቹ ማንነት ውስጥ ተመዞ የሚወጣ መገለጫው ነው። ለኢትዮጵያ ጉዳይ የሚመጣ ድርድር አንገቴ ይቀላል እንጂ የሚሆን ነገር የለም እያለ የስንቱን ዜጋ አንገት ሲያስቀላ እንደከረመ በሰከነ አእምሮ ለሚያየው ሁሉ ገሃድ እውነታነቱ የሚያጠራጥር አይሆንም። መዳረሻ ቢስ የቀሮ መንጋዎችን የፈለፈለውን እባብ ወህኒ ቤት አጉሮ ሌላ እንቁላል እስከሚፈለፈል ድረስ በአይነ ቁራኛ ሲጠብቅ የከረመና አሁንም ለዳግም እልቂት ታጥምቆ የለቀቀው መሆኑን ከሻሸመኔ ከተማ ዘቅዝቆ የተሰቀለው ዜጋ ደም ይፈርዳል። እንዲህ እያል ብዙ ነገር ልናነሳ እንችላለን። ነገር ግን ወሬ ቢበዛ ባህያ አይጫንም እንደሚባለው እንዳይሆንብኝ ማሳረጊያ ሐሳቤን ልጠቃቅስና የሁለተኛውን ክፍል መልእክቴን ልቋጭ። ከስልሳ ዓመታት በላይ የግፍ እሳት እየነደደብን ያለው እንደ ሕዝብ የሕዝብነት ባህሪ አላሳይ በማለታችን እንደሆነ ብዙ ጊዜ ተደጋግሞ ሲጠቀስ ቆይቷል። ከነጻነት ይልቅ ባርነትን መርጠን ግለሰብን የማምለክ አባዜ በተጠናወተን መጠን የላይኛውን ተሸክመን ለታችኛው የምናጎበድድ ብዙዎች መሆናችን ደግሞ እየረዘመ የመጣው ዕድሜ ጠገብ መከራችን ይናገራል። ወደድንም ጠላንም ግለሰብ አምላኪዎች ሆነናል። በልዩ ልዩ መሰሪ የህዝብ ክፍሎች ተጽዕኖ ስር ወድቀን የህዝብ መንግስት እንዳይመጣ በሚደረገው ሴራ ላይ የበኩላችንን ድርሻ እየወጣን መሆኑን ማጤን ተገቢ ነው እላለሁ። የማናውቀው መንፈስ አድሮብን ከትግል ይልቅ መገዛትን በመምረጥ የታጋዮችን ድካም በከንቱ እያስቀረን ስቃያችን ረዝሞ ለቱን እንዳይነጋ የምናደርግበት ልማዳችንም አንዱ የዚሁ ተነጻይ ክፍል አካል ለመሆን የበቃ ነው። አመጽን እንደጦር ፈርተን ያምባገነን በትር ሲነርተን መቋቋማችን ደግሞ በራሳችን የፈረን ዳኞች ለመሆን ይወሰን ዳተኞች ነን ለማለት ይቻላል። ህዝባው ያመጽ ያምባገነኖችን ጡንቻ የሚያዝል ዋነኛ በትር መሆኑን ይያወቅ ሁሉን ሽባይ ሆነን በኑሮ ድንደት ስንጠበስ አብይና ግብራበሮቹ ጮቤ መርገጣቸውን ከማወቁ ላይ ግን የኋሊት መጓዛችንን መርጠን ተቀምጠናል። የመጓጓዣ አገልግሎት ሳይቀር ስኳርና ዘይት ለማግኘት ሰልፍ በሆነባት የአብይ አህመድ የዙፋን አገር ዴሞክራሲን ለማስፈን በሚደረገው ትግል ላይ እገዛ ማድረግን እየጠላን ያገዛዙ ካድሬዎች እንዲጫወቱብን መውደዳችን ግን ምን ያህል በራሳችን ላይ የመከራ አክሊል ለመጫን በልማት ትብታብ ታስረን የኖርን መሆናችን ነው። አገር መጫወቻ ሆናለች ማለት ብቻም ሳይሆን ቅርጫ ሆናለች። ኑሮ ውድነቱ፣ ሰላም ማጣቱና አለመረጋጋቱ፣ ስርዓት አልበኝነቱና የሀገር ሀብት ምዝበራው ኢትዮጵያን ከሶማሊያ በታች እንድትሆን አድርጓታል። አብይ አህመድ የለየለት አውሬ ሲሆን ከስሩ ያሉት አበጋዞች ደግሞ የወጣላቸው ዘራፊ ሽፍታዎች ሆነዋል። ኢትዮጵያ በዚህ ሁኔታ የምትቀጥል ከሆነ ስም የሌላት ምድር እንደምትሆን የሚያጠራጥር ነገር አይሆንም። ገንዘብ ከፋዩ ቀርቶባቸው እንጂ ቀብድ ተቀብለው ሊሸጧት የተስማሙ መሆኑን ከብዙ አቅጣጫ መረዳት ለቻለ ሁሉ አገር ገበያ ወጣለች። ስለዚህ አገር አለኝ የሚል ማንኛውም ዜጋ መታለልን አሽቀንጥሮ ጥሎ ያባና ከመሰል አገር ወዳድ ታጋዮች ጋር በመሆን በአብይ አህመድ የሚመራውን አገር አጥፊ ግንደ ቆርቆር ግሪሳ ማጥፋት የመኖር ዋስትና ማረጋገጫ ነው እያልኩ የዛሬውን መልእክቴን ከዚሁ ላይ እቋጫለሁ። ወዳምነቱ ለዚህ ካበቃው በሚለው ያያሌው መስፍን ሙዚቃ ልለያችሁ። ቸርን ሰንበት።
ያገሩን ታሪክ እያካለለ ተዋርዷዋ ስንት አይነት ሆዳለ የሚያስተገስግ ወደን መጠጠቃ የፋሽስቶች ምሽግ ስንት አይነት ሆዳለ ስንት አይነት ሆዳለ ማቀፋ የበጠሰ በጣም የወረደ ሚዛን የሰበረ ወገን የማገደ ሆዱን ለወያኔ ሰጥቶ በወለዳግድ ሀገርን የሚያስፈርስ ታሪክን የሚያስመድ ስንት አይነት ሆዳለ አይ የሆዳም ብዛት ወይ የሆዳም አቤት የሆድ ማት ሰፋፊ ቅሪላ ክደት የለጠጠው አይጠሬ ሽንፈላ ስንት አይነት ሆድ አለ በሆድ ውስጥ ሆድ ያለው ባለ ሁለት ክፍል አንደኛው ለስጋ አንደኛው ለብቅል ከመርገጫ ስቶት ካናት ጠጉሩን የአዳም ዘርነቱን ሰብአዊ ክብሩን ለወያኔ ኢህአዴግ በሆዱ ለውጦት አልታያለ ወገን ሲፈናቀል ህዝብ አገሩ ሲ ብዙዎች አሉ የጨጓሮች ክምር ወያኔ ያዛቸው በስጋ በብቅ ከዶቃ ማሰሪያ እስከ ጅራት ማብቂያ መጠጠቂያ ሆዶች ለሰው ልጅ ማፈሪያ ይሉንታ የማያውቁት ዝብት የማይፈሩ በሆዳቸው ለመሆድ የሚያዝ መያዝ ሆዶች ፍሬን የበጠፉ ሞቅ ካለው ገብቶ የሚልከሰከሱ በሆድ የሚውሉ በሆድ የሚያድሩ ሆድ የሚንሰራ ስብና አልባ ከዞን ከርከሮ ከጉማሬባ አቤት ይሁዳ አይነት ስንት አይነት ሆድ አለ እሺ ስንት አይነት አይን አለ አይቶ አይቆረበት ስንት አይነት አፍ አለ በሆድ የታሰረ ስንት አይነት ጆሮ አለ ሰምቶ ያዳፈነ ስንት አይነት ጣት አለ ቀስሮ ያዘገ አቤት 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 የስብና አቅል ስንት አይነት ሆድ አለ ማቀፋ የበጠሰ በጣም የወረደ ሚዛን የሰበረ ወገን ያማገደ በሆድ ውስጥ ሆድ ሰርቶ የሚያስተገስቡ ወገን መጠንቀቃ ተጓጅጎ ሰራዎች የሚተፈንጉ ብዙዎች አሉ የጨጓሮች ክምር ወያኔ ያዛቸው በስጋ በብቅ ሁሉን ነገር ባ ሁሉን ነገር ወዳ ሁሉንም ላሰላ ሁሉንም በመላ በሶስም ጎተራ አፋቸው ጉልቻ እኛ አናሳልፎ ለኔ ከፍቴ ብቻ ውለታቸው ለሆድ ድገታቸው በሆድ በሆድ ለሞታቸው የነገን የሚያስብ ሊና ነሷቸው ካቻ ምናማ ምናም ዛሬም ሆዳም ናቸው ሆዶች አቤት የሆድ አይነት ስፋትና ጥልቀት የሴት የወንድ ሆዶች ዝርግፍ ጨጓራዎች ከብዙ ከብዙ ከርሶች መሃል የኒ ቆዳላ ፍንቅልቁል የወጣ ዘራዳም የሚያውቃት የግፈኞች ማሻ ሰፊ ቱቦ ያላት ለሆዳሞች ሁሉ ተምሳሌ የሚያረጓት የቅሪሎች ንግሥት የከርሶች ተገነት የተባዎች ልብስ የሆዳሞች መስፈር ከርሷንና አፏን ለቴጋዜ ቦላ ወለድ ያስያዘች አንድ አንድ አይጠ ሞገጥ የሚምትባል ከፊትም ኋላም ሆድ የተሸከመች አይነት የሚመስሉ የሚዘገንኑ ሰፊ ሆድ ያዘኑ ካውሬው የቤት እንስሳ ሰባይን ጨምሮ የተቀላቀሉ ከብዙ ጥቅጠቃ ግልጋሎት በኋላ መቋጠሪያቸው አፋቸው ይላላ ከሆዳሞች ሆዳም በጣም የሚያስጠሉ ከወያኔ ማድ ቤት የተኮለኮሉ አቤት የሆድ ማት ስንት አይነት ሆዳል ወገንም ባወኝ ደምረቋዳሪ በክህደት ውርደት የተለሰነ ከርስ ይዞ ተሽከርካል። ሀገሩ ተፈርሶ ወገኑ ሲቆላ ከገዳይ ግራ ቆሙ ጠቅጥቆም ይሞላል። አቤት ሆድና ሰው አቤት ሰው አቤት ሰው የሰው ልጅ ከንስጣ የሚለየው ነገር የነገር አስቦ ዛሬ አስብቶ ማደር ከእንስሳ በላጨ ስብና ከሌለው ከእርሶ አደር የሚሉት የጋማ ከብት ነው። የጋማ ከብት እንኳ እስኪሚሞር ድረስ ቁመ ያገለግላል። የሰው ልጅ ከፊቱም ከኋላም ሆድ አዝሎ ከዞረ ለምንስ ይጠቅማል? ምንስ ይፈይዳል? ቢጥሉትም ያውቀር ቢያነሱትም ሆዳ ኖሮ እስካልጠቀመ ቢጠፋ ማይጎዳ። አቤት የሆድ አይነት ውልደታቸው ለሆድ እድገታቸው ለሆድ በሆነ ቦታቸው የነገን የሚያስብ ሌላ ነሷቸው ካቻ ምናማ ምናም ዛሬም ሆዳም ናቸው። አቤት የሆድ አይነት ስንት አይነት ሆዳ ስንት አይነት ቅሪላ ወገኑን ጠቅጥቁ በደስታቸው